ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
The area is being secured and normal activities are starting to resume. Individuals that have been involved in these bank robberies.
አካባቢው ተረጋግቷል። የተለመዱ ተግባራትም መቀጠል ጀምረዋል። በተደራጀ የባንክ ዘረፋ የተሳተፉ ግለሰቦችም ቁጥጥር ስር ውለዋል። ለፍርድም ይቀርባሉ። የታጠቁ ኃይሎችም ትጥቅ እንዲፈቱ ተደርጓል። እናም የመከላከያ ኃይሉ በዚህ አካባቢ ያደረገ ያለው የተለያየ ገጽታ ያለው እንቅስቃሴ ነው።
የኢትዮጵያ ጠቅላይ ሚኒስትር ፕሬስ ኃላፊ የሆኑት ቢለኔ ስዩም ናቸው። ዝርዝሩ በእለቱ አብይ ርዕስ ይቀርባል።
የአምቦ መስናዶ ትምህርት ቤት ተማሪዎች ዛሬ ጠዋት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች የእርቅ ስምምነት ወይም ሂደት እንዲያካሂዱ ጥሪ ያቀረቡ፣ በዚህም ላይ ከስፍራው የተጠናቀረ ዘገባ በመጽሔቱ ክፍለ ጊዜ እናቀርባለን።
ከመጽሔቱ በተጨማሪ በዜና ከያዝናቸው ዋና ዋና ርዕሶች የናይሮቢው የሽብር ጥቃት ማብቃቱን ፕሬዝዳንቱ አስታወቁ፣ ሶማሊያ ውስጥ የሲቲ ዞን ነዋሪዎች ሰላማዊ ሰልፍ ወጡ፣ በዚምባብዌ በአሸባሪነት ወይም በአመጸኛነት የተጠረጠሩ ፓስተር ታሰሩ የሚሉ ይገኙባቸዋል።
እናስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥር 8 2011 ዓ.ም ምርስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ፕሮግራሙን የምታቀናብርልን ብርሃን ኃይሉ፣ የስርጭት መሐንዲሱም
አብረውን ያመሻሉ እስከ ምሽቱ 4 ሰዓት። በቅድሚያም የሰዓቱን የዓለም ዜና።
በአንድ የናይሮቢ ዘመናዊ ሆቴልና በልዩ ልዩ ቢሮዎች ላይ የደረሰው የሽብርተኞች ጥቃትና ከበባ በአሁኑ ወቅት ማብቃቱን የኬንያው ፕሬዝዳንት ኡሁሩ ኬንያታ አስታውቀዋል። ደሴት ዲ2 በሚባለው የተንደላቀቀ ዘመናዊ ሆቴልና የተለያዩ ቢሮዎች በሚገኙበት አንድ ተቋም ላይ አጥቂዎቹ በጣሉት አደጋ የተገደለ ሰው ቁጥር 14 መሆኑንም ፕሬዝዳንት ኡሁሩ ኬንያታ ዛሬ አረጋግጠዋል። የኢትዮጵያና የኤርትራ መንግስታትም ጥቃቱን አውግዘው ዛሬ መግለጫዎችን አውጥተዋል። በዚህ ላይ ማለት በኬንያው የሆቴል ጥቃት ላይ መጽሔት ዘገባ ያክልበታል።
እነ ሜጀር ጀነራል ክንፈ ዳኘው ለተመሰረተባቸው ክስ የመቃወሚያ ማመልከቻቸውን እንዲያቀርቡ ቀጠሮ ተሰጣቸው። የዋስ መብት ጥያቄያቸውን ፍርድ ቤቱ ውድቅ አድርጎታል ይለናል መለስካቸው አማሃ ባጠናቀረው ዘገባ።
የፌዴራል አቃቤ ሕግ ጥር 7 ቀን 2011 ዓ.ም በጻፈው ማመልከቻ በከባድ የሙስና ወንጀል ክስ የመሰረተባቸው ሜጀር ጀነራል ክንፈ ዳኘው፣ ኮሎኔል በርሃ ወልደ ሚካኤል፣ ኮሎኔል ሙሉ ወልደ ገብርኤል፣ ብርጋዴር ጀነራል ብርሃ በየነ፣ ሌተና ኮሎኔል ስለሺ ቤዛ ያልተያዘ፣ ወይዘሮ ሲሳይ ገብረ መስቀል፣ አቶ ዓለም ፍጹም፣ ሌተና ኮሎኔል አስመረት ኪዳኔ፣ ሌተና ኮሎኔል ግርማ መንዘርጊያ፣ ሻምበል አግዘው አልታየና አቶ ኤርሚያስ ጠቅል አመልጋ የክስ መቃወሚያ ማመልከቻቸውን ለጥር 20 ቀን 2011 ዓ.ም እንዲያቀርቡ ፍርድ ቤቱ አዘዘ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት ተጠርጣሪዎቹ ያቀረቡትን የዋስ መብት ጥያቄም ውድቅ አድርጎታል። ሦስተኛ ተከሳሽ ኮሎኔል ሙሉ ወልደ ገብርኤል ግን ጠበቃ ስላልቆመላቸው ከጠበቃቸው ጋር ተማክረው በሚያቀርቡት አቤቱታ ላይ ውሳኔ ለመስጠት የተለየ ቀጠሮ ቆርጦላቸዋል። አቃቤ ሕግ በእነዚህ ተጠርጣሪዎች ላይ ሁለት ክሶች መስርተዋል። በአንደኛው ክስ የተጠቃለሉት ከአንደኛ እስከ ሰባተኛ ተከሳሾች ሲሆኑ ተጠርጣሪዎቹ በሕገ ወጥ ሥራ ከ400 ሚሊዮን ብር በላይ የሚገመት ጉዳት በመንግሥት ላይ በማድረስ በፈጸሙት በሥልጣን አለግባብ መገልገል ከባድ የሙስና ወንጀልና ሰባተኛውን ተከሳሽ አቶ ዓለም ፍጹምን ደግሞ በልዩ ወንጀል ተካፋይነት ክስ መስርቶባቸዋል። አቃቢ ሕግ በሁለተኛ ክሱ ላይ ያካተታቸው ደግሞ አንደኛን፣ ሁለተኛንና ከስምንተኛ እስከ 11ኛ የተመለከቱትን ተከሳሾችን ነው። ከእነዚህም አምስቱን በሥልጣን አለግባብ በመገልገል ከባድ የሙስና ወንጀል ፈጽመዋል የሚል ሲሆን በአቶ ኤርሚያስ ጠቅላ መልጋ ላይ ደግሞ በልዩ ወንጀል ተካፋይነት በፈጸሙት ወንጀል ከሷቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በሶማሊያ ክልል የሲቲ ዞን ነዋሪዎች በዞኑ ዋና ከተማ ሽኒሌ ላይ ሰላማዊ ሰልፍ ወጡ። ሰልፉ ከአፋር ክልል ጋር ከሚወዛገቡባቸው ሶስት ቀበሌዎች የአፋር ክልላዊ ልዩ ኃይል እንዲወጣ ግጭት እንዲቆምና የፌዴራል መንግስቱም ጣልቃ እንዲገባ እንዲሁም ቀበሌዎች በውሳኔ ህዝብ ወደ ሶማሊያ ክልል እንዲቀላቀሉ የሚጠይቅ ነው። የድሬዳዋው ዘጋቢያችን አዲስ ቸኮል ተጨማሪ አለው።
ሰልፉን ያስተባበረው የሲቱ ዞን ወበርባርታ ወይም ወጣቶች ሊቀመንበር ጣይር ፋራ ሰሚሬ ወይም ጣይር ወሎ፣
እኛ አላማችን አንድ የአንሶር ልዩ ኃይል እንዲወጣ አንድ በል ደም የፈሰሱ ሰው የገደሉ ስለሆነ ደሙ ኢትዮጵያ ደም ይቆም ነው። ያ ሶስቱ ቀበሎች ሶማሌ ክልል ስር ስለሆነ በሶማሌ ክልል ስር መሆን አለባቸው። አራተኛ ደግሞ በፌደራል መንግስት ጣልቃ ገብቶ በሰላማዊ እንዲረጋጋ ነው።
እንደ ወጣቶች ሊቀመንበር ጣይር ፋራ ሰመሬ ገለጻ አስቀድመው የአፋር ክልል ልዩ ኃይል ከአወዛጋቢዎች ሶስት ቀበሎች እንዲወጣ ስምምነት ተደርሶ የነበረ ቢሆንም ስምምነቱ ግን በአፋር ክልል ተጥሷል። ወጣት ጣይር አክሎም ሶስቱ አወዛጋቢ ቀበሎች ከበፊትም ጀምሮ የኢሳ መሬቶች የነበሩ ሲሆን ወደ አፋር ክልል ሊካለሉ የበቁትም ባለፈው የኢህአዴግ አስተዳደር ዘመን ሆን ብሎ አፋርን ለመጥቀም ነው ብሏል። በሺህ የሚቆጠሩ ታዳሚዎች በተሳተፉበት በዚህ ሰልፍ ላይ ሰልፈኞቹ ባለ 13 ነጥብ የአቋም መግለጫ አውጥተዋል። በጉዳዩ ላይ አስተያየታቸውን እንዲሰጡን የአፋር ክልል ኮሚኒኬሽን ቢሮ ኃላፊ ስልክ ላይ በተደጋጋሚ ያደረግነው ሙከራ አልተሳካም። ሆኖም እርሳቸውና የአፋር ሰብአዊ መብት ድርጅት ሊቀመንበር አቶ ጋአስ አህመድ ባለፈው ሰኞ በሰጡን አስተያየት ቀበሌዎቹ የአፋር ይዞታ ናቸው፣ ሶማሌዎቹ በቅርብ መጥተው ነው መኖር የጀመሩት ስለዋል። ወጣት ጣይር ግን በዚያ አይስማማም። የአካባቢ ነባር ነዋሪዎች ኢሳዎች ናቸው ይላል። እንደ ወጣት ጣይር ገለጻ ቀበሌዎቹ በአፋር ክልል ስር በመሆናቸው ሶስቱም ቀበሌዎች አንድ እንኳ የውሃ ጉድጓድ እንዳልተቆፈረላቸውና ምግብ የሚያገኙ የነበረው ከሶማሌ ክልል ነበር ብሏል። በተያያዘ ዜና ከድሬዳዋ ደወል የሚወስደው የመኪና መንገድም በአድማ መዘጋቱ ተሰምቷል። ባለፈው እሁድና ሰኞ የአፋር ክልል ከሶስቱ ሶማሌ የሚበዛባቸው ቀበሌዎች ልዩ ኃይሉ እንዲያስወጣ መወሰኑን በመቃወም መንገድ መዝጋታቸው የሚታወስ ሲሆን የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ግን ልዩ ፖሊስ ይውጣ አላልን ብለው ነበር። ጉዳዩ ላይ ያላቸውን አስተያየት እንዲነግሩን የሶማሌ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ጉሌድ አሊን ለማናገር ያደረግነው ሙከራ ስልካቸው ባለመስራቱ አልተሳካልንም። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዚምባብዌ ውስጥ በነዳጅ ዋጋ መናር የተቆጡ ዜጎች ያካሄዱት ተቃውሞ ዛሬ ሶስተኛ ቀኑን ያዘ። ፓስተርና የፖለቲካ አቀንቃኝ የሆኑት ኢቫን ማዋሪሬ በዛሬው ዕለት በመንግስት የጸጥታ ኃይሎች ከመኖሪያ ቤታቸው ተይዘው ታስረዋል። የፓስተሩ ማዋሪሬ ጠበቃ ቤትሪስ ሜቴትዋ ለጋዜጠኞች በሰጡት መግለጫ ፖሊስ ደንበኛቸውን ያሰረው በትዊተርና በሌሎች ማህበራዊ ድረገጾች አመጽ ቀስቅሰዋል ተብለው ነው ሲሉ ገልጠዋል። ማዋሪሪ የቀድሞ የፕሬዚዳንት ሮበርት ሙጋቤን አገዛዝ ዘመንም ተቃውሞ ያሰሙና አገዛዙን የሚኮንኑ ምስሎች በየድረገጹ ያወጡ እንደነበር ይታወቃል። ይህ እንዲህ እንዳለ የሐራሬ ከተማን ያጥለቀለቀው ተቃውሞ ለበርካታ የንግድ ተቋማት፣ ትምህርት ቤቶችና መስሪያ ቤቶች መዘጋት ምክንያት መሆኑም ተገልጧል። የተቃውሞ ዋና መነሻውም ፕሬዚዳንት ኤመርሰን ምናናንጓ በነዳጅ ዋጋ ላይ ያሳለፉት ያልተጠበቀ ነገር ግን ከፍተኛ የተባለ ጭማሪ መሆኑ ነው። ከስራ ማቆም አድማው ጋር በተያያዘም ከፖሊሶች ጋር ግጭት ተቀስቅሶ ቢያንስ ወደ 200 ሰዎች ለእስር መዳረጋቸው ታውቋል። ይህ በእንዲህ እንዳለ ባለስልጣናት የኢንተርኔት አገልግሎት እንዳይሰራ አድርገዋል ሲሉ የሐራሬ ነዋሪዎች ቅሬታ እያሰሙ ናቸው።
የዓለም አቀፉ የወንጀል ፍርድ ቤት ዳኞች በጦር ወንጀለኛነት የተከሰሱትን የቀድሞ የአይቮሪ ኮስት ፕሬዝዳንት ሎሬ ባግቦ ነጻ በማለታቸው ይግባኝ እንጠይቃለን አሉ አቃቢያን ሕግ። የዓለም አቀፉ ፍርድ ቤት ዳኞች ትናንት ማክሰኞ ነበር ባግቦ እንደ አውሮፓ አቆጣጠር በ2010 ምርጫ ጋር ተያይዞ በተቀሰቀሰ አመጽ የጦር ወንጀል ፈጽመዋል ተብሎ ከቀረበባቸው ክስ ነጻ የወጡት። እናም ሶስቱ ዳኞች የ73 ዓመቱን የቀድሞ ፕሬዝዳንት ባግቦን እንዲሁም የእርሳቸውን የቅርብ ረዳትና የቀድሞ ወጣቶች ሚኒስትር ቻርልስ ብሌንጎዴን ነጻ በማለት በአስቸኳይ እንዲለቀቁ ማዘዛቸው አይዘነጋም። ይግባኝ እንጠይቃለን ያሉት አቃቢያን ሕግ ለዳኞቹ በላኩት ማስታወሻ ባግቦም ሆኑ ረዳታቸው ቻርልስ ነጻ ስለተባሉ ከአገር ሊወጡ ስለሚችሉ ከእይታ እንዳይርቁ ፍርድ ቤቱ ማዘዣ እንዲያወጣባቸው አሳስበዋል። ባግቦ በአላሳኔ ኦቶራ መሸነፋቸውን ባለመቀበላቸው እንደ አውሮፓ አቆጣጠር በ2010 ዓ ም ማብቂያና በ2011 መጀመሪያ ላይ በነበረ አመጽ ከ3000 በላይ ህዝብ መሞቱ ይታወቃል።
በመጨረሻም የፌዴራል መስሪያ ቤቶች በተዘጉበት ባሁን ወቅት ያለ ክፍያ ለሰሩ የፌዴራል ሰራተኞች ደሞዛቸው እንደሚከፈላቸው ዋስትና የሚሰጠውን ህግ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ እንደሚፈርሙ ተገለጠ። ብዙዎች እንደሚሉት ግን ፕሬዝዳንቱና ዴሞክራቶች ከመፍትሄው ብዙ ርቀት ላይ በመሆናቸው በከፊል ከተዘጉ ዛሬ 26ኛ ቀናቸውን የያዙት መስሪያ ቤቶች መቼ እንደሚከፈቱ አይታወቅም። ወደ 800 ሺህ የሚደርሱ የፌዴራል መንግስቱ ተቀጣሪዎች ወይ ከስራ ቀርተው በቤታቸው ናቸው አለያም ያለ ክፍያ በስራ መደብ ላይ ይገኛሉ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በአለም ዜና የጀመረው መደበኛ ፕሮግራም በ22 በ25 እና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል።
አሁን ቆየት ብሎ ከሚቀርቡት ዘገባዎች አንዱን ለቅምሻ እንበል።
እኔማ አንድ ያመቀረኝና ቴ ሁለት አመቀረኛ ይዘሽ አልፈልና አልቲል አፉ በተናገረ ያለ ሀገራም ለሰዎችም በጅት ወለኔም በጅት እዛ ጦር ሰዋሃትን ቀዲያ ጓደኞችን ቢያይ ባንድ ጁ ሁለት ጀሪካ ያንጠለጠላል። ሀገር ያለቀሰልልኝ እንዴ ተሰራው አጎ
በአሶሳ ዩኒቨርሲቲ በተቀሰቀሰው ግጭት ወቅት ልጃቸው የተገደለባቸው እናት ከተናገሩት የተወሰደ ነው። አድማጮች፣ ዝርዝሩን በሁለተኛው አጋማሽ ስርጭት እናቀርባለን። አሁን ወደ ዕለቱ አብይ ርዕስ።
የፌዴራሉ የሀገር መከላከያ ኃይል በምዕራብ ወለጋ የአየር ድብደባ እንዳካሄደ የሚገልጹ ዘገባዎች መሰረተ ቢስ ናቸው ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጽህፈት ቤቱ ቃል አቀባይ ቢለኔ ስዩም እንዳሉት በአካባቢው የነበረው ቁሳቁሶችንና ወታደሮችን በሄሊኮፕተር የማመላለስ ተግባር ብቻ ነው። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ክፍል ኃላፊ የሆኑት ቢለኔ ስዩም ዛሬ የሰጡትን መግለጫ የተከታተለው ባልደረባችን የአዲስ አበባ ዘጋቢ እስክንድር ፍሬው ነበር። እነሆ።
የፌዴራሉ የአገር መከላከያ ኃይል ምዕራብ ኦሮሚያ ቀለም ወለጋ መግባቱ ከተገለጸ በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው። መግለጫውን የሰጡት በጽህፈት ቤቱ የፕሬስ ክፍል የውጭ ሚዲያና ዲጂታል ክፍል ኃላፊ ቢለኔ ስዩም ከተቀሳቸው ጉዳዮች አንዱም ይሄው የአገር መከላከያ ኃይል እንቅስቃሴ ነው። የመከላከያ ኃይሉ በቀለም ወለጋ አካባቢ የማረጋጋት ስራ እየሰራ መሆኑን ያመለከቱት ምዕራብ ኦሮሚያ በተለይም ቀለም ወለጋ ይንቀሳቀሳሉ ያሏቸውን የኦነግ ኃይሎች ጸረ ሰላም ሲሉ የገለጹት ቃል አቀባዩ ማሰልጠኛ ቦታቸውም በዚሁ አካባቢ እንደሚገኝ አመልክተዋል። የፌዴራሉ የአገር መከላከያ ኃይል በዚሁ አካባቢ የአየር ድብደባ አካሄደ በሚል የተሰራጩ ዘገባዎች ግን የተሳሳቱ ናቸው ብለዋል።
That is unfounded as well. There has been indeed I do acknowledge that there's been a lot of social media news that has been going around.
የሀገር መከላከያ ኃይሉ የአየር ድብደባ እንዳካሄደ የሚገለጸው ዘገባዎች በማህበራዊ ሚዲያ ሲሰራጩ እንደነበር እረዳለሁ። ባየር ክልሉ ላይ ግን እንቅስቃሴ ነበር። ምክንያቱም ቀደም ሲል እንደገለጽኩት እነዚህ ህገወጥ አካላት በርካታ መንገዶችን ሲዘጉ ነበር። እናም ብሔራዊ የመከላከያ ኃይሉ የማረጋጋት ስራ ለመስራት ወደ አካባቢው ለመግባት ያደረገው እንቅስቃሴ በእነዚህ መንገዶች መዘጋት ተጓቶ ነበር። በመሆኑም በአካባቢው ያየር ክልል ላይ ቁሳቁሶችንና ወታደሮችን በሄሊኮፕተር የማንቀሳቀስ እንቅስቃሴ ነበር። በአካባቢው እየተካሄደ ያለውን በተሳሳተ መንገድ የመረዳትና የመተርጎም ሁኔታ ሊኖር ይችላል።
በአካባቢው የሚንቀሳቀሱት የኦነግ ኃይሎች በበርካታ ህገወጥ ተግባራት ተሰማርተውና በነዋሪዎች ላይም ከፍተኛ በደል ሲያደርሱ መቆየታቸውን ነው ቃል አቀባዩ ያብራሩት።
There has been road closures that we all have heard about. There have been hijacking of tracks. There has been a lot of displacement in some parts.
እንደሰማችሁት የመንገዶች መዘጋት፣ የከባድ መኪናዎች መታገት፣ ሰፋ ያለ መፈናቀል ተከስቷል። በአንዳንድ የኦሮሚያ አካባቢዎች ከነዚህ ጸረ ሰላም ኃይሎች አስተሳሰብ ጋር የማይስማሙ የህብረተሰብ ክፍሎች ላይም የተፈጸሙ የመብት ጥሰቶች አሉ። ይህ ደግሞ የሴቶችን ተገዶ መደፈር፣ የጦር መሳሪያ ዘረፋና ድብደባ አስከትሏል። ከአካባቢው የተመለሱ ሰዎች የሰጡትና በስፍራው በሚንቀሳቀሱ ጸረ ሰላም ኃይሎች ምክንያት እንዴት የለተለት ተግባራቸውን ማከናወን እንዳልቻሉ የሚገልጹ ምልክቶችም አሉ። በቅርቡ ደግሞ ባለፉት ጥቂት ቀናት የተደራጀ የባንክ ዘረፋ ታይቷል። የመንቀሳቀስና ኢትዮጵያውያኑ በለውጡ ምክንያት እየተጠቀሙባቸው ያሉ መብቶች መገደብም በእነዚህ ጸረ ሰላም ኃይሎች ምክንያት በአንዳንድ የኦሮሚያ አካባቢዎች ታይቷል።
እናም በአካባቢው ባሉ ነዋሪዎችና በኦሮሚያ ብሔራዊ ክልላዊ መንግስት ጥያቄ የፌደራል የመከላከያ ኃይል ከሁለት ሳምንታት በፊት ጀምሮ የማረጋጋት ስራ ሲሰራ መቆየቱን ቃል አቀባዩ ተናግረዋል። የመከላከያ ኃይሉ በዚህ እንቅስቃሴ ውጤት እያስገኘ መሆኑንም ነው ያስታወቁት።
The area is being secured and normal activities are starting to resume. Individuals that have been involved in these bank robberies.
አካባቢው ተረጋግቷል። የተለመዱ ተግባራትም መቀጠል ጀምረዋል። በተደራጀ የባንክ ዘረፋ የተሳተፉ ግለሰቦችም ቁጥጥር ስር ውለዋል። ለፍርድም ይቀርባሉ። የታጠቁ ኃይሎችም ትጥቅ እንዲፈቱ ተደርጓል። እናም የመከላከያ ኃይሉ በዚህ አካባቢ ያደረገ ያለው የተለያየ ገጽታ ያለው እንቅስቃሴ ነው።
እስካሁን በተደረገው እንቅስቃሴ አመርቂ ውጤቶች መገኘታቸውን የገለጹት ቢላኔ ሲዩም የመከላከያ ኃይሉ ስራ መቼ እንደሚጠናቀቅ ግን ከወዲሁ መናገር እንደማይቻል አመልክተዋል። ከአሜሪካ ድምጽ የቀረበ ጥያቄ ሲመልሱ ይሄንን ነው የጠቆሙት።
As soon as we get information in terms of that, like I said, they have started the stabilization mission over the past 2 weeks.
በዚህ ጉዳይ ላይ መረጃ እንዳገኘን እናሳውቃችኋለን። ቀደም ሲል እንደገለጽኩት የመከላከያ ኃይሉ የማረጋጋቱን ስራ የጀመረው ከሁለት ሳምንታት በፊት ነው። እነዚህን የጸረ ሰላም ኃይሎች በሙሉ ከመቆጣጠር አንጻርም ከፍተኛ ውጤት አስመዝግበዋል። የተወሰነ ስራ ግን ይቀራል። ይህ ተልኳቸውን ማለትም የአካባቢው ጸጥታ የማረጋጋቱ ስራ መቼ እንደሚጠናቀቅ መረጃ እንዳገኘን እናሳውቃችኋለን።
በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል የውጭ ሚዲያና የዲጂታል ክፍል ኃላፊ ቢላኔ ሲዩም በዛሬው ጋዜጣዊ መግለጫ በሌሎች ወቅታዊ ጉዳዮችም ላይ ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን። የመጠነኛ የቴክኒክ እክል ገጥሞናል። ወደ አምቦ ምስትን ዘገባ ቆየት ብለን እንደደረሰና አቀርባለን። አሁን ወደ ኬንያ ነው የምንሻገረው። የኬንያ መንግስትና ተቃዋሚዎቹ ዋና ከተማይቱ ናይሮቢ ውስጥ ትናንት አደጋ በጣሉ ሽብርተኞች ላይ እጅግ ብርቱ የተባለ ማስጠንቀቂያ አውጥተዋል። ደስቲዱቱ በሚባለው የተንደላቀቀ ሆቴልና የተለያየ ቢሮዎች በሚገኙበት አንድ ተቋም ላይ አጥቂዎች በጣሉት አደጋ የተገደለው ሰው ቁጥር 14 መሆኑን የአገሪቱ ፕሬዝዳንት ሁሩ ኬንያታ ዛሬ አረጋግጠዋል። ሽብርተኞቹን በአገራቸው ምድር ላይ የገቡበት ገብተው እንደሚያድኑም ዝተዋል ፕሬዝዳንት ኬንያታ። የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ፣ ጠቅላይ ሚኒስትር አብይ አህመድ፣ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁና የኤርትራ መንግስትም ጥቃቱን አውግዘው ዛሬ በየበኩላቸው መግለጫዎችን አውጥተዋል። ሪፖርተራችን ጆን ታንዛ ከናይሮቢ ያጠናቀረውና የመንግስታቱን መግለጫዎች አቀናጅቶ ሰለሞን አባተ ዘገባውን እንደሚከተለው አዘጋጅቶታል።
ከናይሮቢ ወጣ ብላ በመትገኘው ዌስትላንድ ቀበሌ ላይ የተፈጸመው ጥቃት ኬንያንና ሌሎችንም የአፍሪካ ቀንድ አካባቢ ሀገሮች አስቆጥቷል።
Multiple security efforts are underway to detect, deter, disrupt and defeat any terrorist operation.
ማንኛቸውንም የሽብር ጀሌዎችና ቡድኖችን ለማግኘት፣ ለመክታት፣ ለመበተንና ለማሸነፍ የሚያስችሉ በርካታ የደህንነት ጥረቶች እየተደረጉ ናቸው። በተጨማሪም በከፍተኛ ተጠንቀቅ ላይ እንገኛለን። በዚሁም እንቀጥላለን። ኬንያውያን ሁሉና የውጭ ጎብኚዎችም ኬንያ ውስጥ ደህንነታቸው የተጠበቀ መሆኑን አረጋግጥላችኋለሁ።
የኬንያ ፕሬዝዳንት ኡሁሩ ኬንያታ ናቸው ጥቃቱ ከተፈጸመ ከሰዓታት በኋላ ይህንን መልእክት ያስተላለፉት። የሀገር ውስጥ ጉዳይ ሚኒስትሩ ፍሬድ ማቲያንጊ እዚያው ጥቃቱ የተፈጸመበት ቦታ ላይ ሆነው ዛሬ ለጋዜጠኞች በሰጡት ቃል የፖሊስ ዘመቻ የመጀመሪያ ምዕራፍ ተጠናቋል ብለዋል። ይሁን እንጂ ጥቃቱን ከፈጸሙት ውስጥ የተገደሉ መኖራቸውን ከመግለጽ ውጪ ብዛታቸውን ከመናገር ተቆጥበዋል።
This is a security operation and it's going on. When a security operation is going on as a rule of thumb, you cannot start running sideline comments.
ይህ ጸጥታን የማስከበር እንቅስቃሴ ነው። ዘመቻው አሁንም እንደቀጠለ ነው። እንዲህ አይነት በልምድና በጭብጥ ላይ የተመሰረተ ስራዎች እየተከናወኑ ባሉበት ጊዜ ደግሞ በጎን በኩል አስተያየቶችን ከመስጠት መቆጠብ ያስፈልጋል። ይህንን ጥቃት ለማድረስ ወደዚህ የመጡትን ሁሉ አስወግደናል ያ በቂ ነው።
የሶማሊያው የሁከት ቡድን አልሻባብ ለጥቃቱ ኃላፊነት ቢወስድም እስካሁን ማረጋገጫ አልተገኘም። ይሁን እንጂ ከዚህ ቀደም ባሉ ጊዜያትም ኬንያ ውስጥ የደረሱ ጥቃቶችን አልሻባብ እያቀናበረ ሲፈጽም እንደነበረ ይታወቃል። አልሻባብ ኬንያ ላይ ጥቃቶቹን የሚፈጽመው ሀገሪቱ ሶማሊያ ውስጥ እያካሄደች ስላለችው ጸረ ሽብር ዘመቻ ለመበቀል እንደሆነ ሲገልጽ ቆይቷል። በሌላ በኩል ናይሮቢ ውስጥ ሪቨርሳይድ ጎዳና ላይ በሚገኝ የተለያዩ መስሪያ ቤቶች በሚገኙበት ቀበሌ ላይ በተፈጸመው ጥቃት 18 ሰዎች መጎዳታቸውንና ወደ 700 ሰው እንዲነሳና ከአካባቢው እንዲርቅ መደረጉን አንድ የኬንያ ቀይ መስቀል ማህበር አባል ለጋዜጠኞች ተናግረዋል። ሪቨርሳይድ ላይ ጥቃቱ የተጀመረው በፍንዳታ እንደነበረና ከዚያም በአጥቂዎቹና በፖሊስ መካከል ለሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተገልጿል። የፖሊስ እንቅስቃሴ ዓላማ በመንደሩ ውስጥ ባሉ ቢሮዎች፣ የሆቴል ክፍሎችና ሌሎችም ተቋማት ውስጥ መውጫ አጥተው የተጠመዱ ሰዎችን ከአደጋ መጠበቅና ማትረፍ እንደነበረ ፕሬዚደንት ኡሁሩ ኬንያታ አመልክተዋል።
The operational priority of the security services was first and foremost
የደህንነት አገልግሎቶቹ ዘመቻ ዋናና የቅድሚያ ትኩረት የነበረው የሲቪሎችን ህይወት ማትረፍ ነው። አጥቂዎቹን በነበሩበት ስፍራ ተወስነው እንዲቆዩ በመቆጣጠር ህይወታቸው አደጋ ላይ የነበሩ ሰዎችን በዘዴ ለማሸሽ በፈጣን ሁኔታ ተንቀሳቅሰዋል።
መንግስታቸው ሽብርን ለመፋለም እያንዳንዷን ጥግ እንደሚያበጥር በመናገር ኬንያታ ብርቱ የማስጠንቀቂያ ቃል አሰምተዋል።
I convened and chaired a meeting of our National Security Council and I want to say this.
ብሔራዊ የደህንነት ምክር ቤታችንን ሰብስቤ አነጋግሬያለሁ። በገንዘብ በመርዳት እቅድ በማውጣት በማስፈጸም ደረጃዎች በዚህ ያውሬነት አድራጎት ውስጥ የተሳተፈን እያንዳንዱን ግለሰብ መንጥረን እናወጣለን። ለፈጸሙት አድራጎት እስኪከፍሉ ያለ ምህረት በእያሉበት እየገባን እናሳድዳቸዋለን።
ይህንኑ የፕሬዚደንቱን ማስጠንቀቂያ የተቃውሞ መሪ ራይላ ኦዲንጋም አስተጋብተዋል።
All indications are that as a nation, despite persisting challenges with regard to
እንደ ሀገር ያሉት ሁኔታዎች ሁሉ የሚያመላክቱት ሀገራችንን ከጥቃት በመጠበቅ ጉዳይ ላይ አልላቀቅ ያሉን ፈተናዎች ቢኖሩብንም ከእያንዳንዱ አሳዛኝ ጥቃት ጋር ይበልጥ ብልህና የተሻልን እየሆነን ግባችን መጽናት ያለበት እነዚህን ሰይጣናዊ ኃይሎች ሙሉ በሙሉ ከድንበሮቻችን ውጭ ማድረግና አረሞችን ከመካከላችን ነቅለን የመጣል ችሎታችንን በማጠናከር ላይ ነን።
ከተገደሉት መካከል የሚበዙት ኬንያውያን መሆናቸው ተገልጿል። አንድ አሜሪካዊ መገደሉን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት፣ አንድ እንግሊዛዊም ከጥቃቱ ሰለቦች መካከል እንደሚገኝ የእንግሊዝ ባለስልጣናት ተናግረዋል። ይሁን እንጂ መገደላቸው የተረጋገጠው 14 ሰዎች ማንነት በይፋ አልተገለጸም። ይህ በእንዲህ እንዳለ የኢትዮጵያና የኤርትራ መንግስታትም ጥቃቱን በከፍተኛ ደረጃ አውግዘዋል። ፕሬዚደንት ሳህለወርቅ ዘውዴ፣ ጠቅላይ ሚኒስትር አብይ አህመድና የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በየራሳቸው ባስተላለፏቸው መልእክቶች በጥቃቱ ለተገደሉ ሰዎች ቤተሰቦች ሐዘናቸውን ገልጸዋል። የኢትዮጵያ መንግስትና ህዝብ ሽብር ፈጠራን በመዋጋት ከኬንያ ሪፐብሊክ መንግስት ጎን በጽናት እንደሚቆሙ አረጋግጠዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ለኬንያ አቻቸው ሞኒካ ካቲና ጁማ በላኩት ደብዳቤ ሐዘናቸውን ከመግለጻቸው በተጨማሪ ኬንያ እያካሄደች ያለችውን ሽብር ፈጠራን ከምድሯና ከጎረቤት ሶማሊያ ጠራርጋ ለማጥፋት በያዘችው የማይታጠፍ ጽናት ኤርትራ ጠንክራና በቁርጠኛነት ከጎኗ እንደምትቆም አረጋግጠዋል።
ተዋለከታችን እንደነው ተደጋግሞ ለሚፈጠረው የቴክኒክ ስህተት ይቅርታን ጠይቃለን። የአምቦ መሰናዶ ትምህርት ቤት ተማሪዎች ዛሬ ጠዋት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች እርቅ እንዲያካሄዱ ጥሪ አቀርበዋል። ለተለያዩ ፓርቲ ተወካዮች መልእክት ለማስተላለፍ ቢያቅዱም ተወካዮቹ ባለመገኘታቸው ቅሬታ ያደረባቸው መሆኑን ተማሪዎች ይናገራሉ። በሌላ ታያዥ ዜና ሰላማዊ ሰልፍ ለማካሄድ የያዝነው እቅድ
ፖሊስ አስለቃሽ ጭስ በመጠቀሙ ተስተጓጎለብን ሲሉ የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች አማራዋል። የዩኒቨርሲቲው አስተዳደር በበኩሉ በግቢው ውስጥም ሆነ ከግቢው ውጪ ለማካሄድ የተጠየቀ ሰልፍ የለም ብሏል። አክሎም የመማር ማስተማር ሂደቱ በሰላም መቀጠሉን ነው ያስታወቀው። ናኮር መልካ ዝርዝሩን ልኮልናል።
የአምቦ መሰናዶ ተማሪዎች በኦሮሞ ህዝብ ስም የተደራጁ ፓርቲዎች እርቅ አውርደው ተግባብተው እንዲሰሩ የሚጠይቅ ሰላማዊ ሰልፍ ማካሄዳቸውን አስታወቁ። ተማሪዎቹ ዛሬ ጠዋት ከ3 ሰዓት ጀምሮ እስከ 5 ሰዓት ባካሄዱ ሰላማዊ ሰልፍ የተለያዩ መፈክሮችንም ማሰማታቸውን ተናግረዋል። ተማሪ ቶለሳ ዲባባ ዛሬ የተካሄደውን ሰልፍ አላማ እንዲነግሮኛል።
ካዮን ኬኛ አራራ
የኛ አላማ እርቅ እንዲፈጠር ነው። እኛ ኦዲፒንም ሆነ ኦነግን ወይም አፍደንን ለመደገፍ ወይም ለመቃወም አልወጣንም። ግድያና መፈናቀል ይቁም ለማለት ነው ሰላማዊ ሰልፍ ያደረግነው።
ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከነሱ ጋር መቆየታቸውን የተናገረው ሌላው የ12ኛ ክፍል ተማሪ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስቴዲየም ባለመገኘታቸው ቅር እንደተሰኘ ተናግሯል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል።
የዛሬው ሰልፍ ትልቁ ዓላማ ማንኛውንም ፓርቲ ለመደገፍ ያደረግነው አይደለም። አዴፓም ይሁን ኦነግ የኛ ነው፣ የኦሮሞ ነው። ተግባብተው አገርን እንዲያቀኑ ለመጠየቅ ነው ሰልፍ ይወጣ ነው።
ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከነሱ ጋር መቆየታቸውን የተናገረው ሌላው የ12ኛ ክፍል ተማሪ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስቴዲየም ባለመገኘታቸው ቅር እንደተሰኘ ተናግሯል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል።
እነዚህ ተማሪዎች ያላቸውን ሐሳብ አሰምተው እንዲመለሱ በጠዋት ነው የተገኘ ነው። መልእክታቸውን አስተላልፈው በሰላም ተመልሰዋል።
በሌላ በኩል የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች በኦሮሞ ፓርቲዎች መካከል ያለውን አለመግባባት የሚቃወምና እርቅ እንዲያደርጉ የሚጠይቅ ሰልፍ ለማካሄድ ከግቢው ልንወጣ ስንል በፖሊስ አስለቃሽ ጭስ እንድንበተን ተደረገ ሲል አንድ ስሙን መጥቀስ ያልፈለገ ተማሪ ተናግሯል። የፌደራል ፖሊስ ግቢውን በመውረሩና ሰልፍ እንዳናካሄድ በመከልከሉ ለዛሬ ጠዋት 3 ሰዓት አቅደን የነበረው ሰልፍ እንዲቀር ተደርጓል ሲል ገልጿል። የዩኒቨርሲቲው ትምህርት ጉዳይ ምክትል ፕሬዝዳንት ሲስተር ሙሉ ኪታባ በግቢ ውስጥም ሆነ ከግቢ ውጪ በዩኒቨርሲቲው ተማሪዎች እንዲካሄድ የተጠየቀ ሰልፍ የለም ሲሉ ለአሜሪካ ድምጽ ተናግረዋል።
ሰልፍ ልንወጣ ነው ብሎ ጠይቆ የከለከልነው የለም። የግቢው በርም አልተዘጋም። ምናልባት ጉዳት ደርሶበት የቀረ ተማሪ ካለ በምግብ ቤቱ እንዲሁም የግቢው ክሊኒክም ሄጄ ጠይቄ ነበር። ሁሉም ተማሪ ሰላም መሆኑን ማረጋገጥ ችያለሁ።
ተማሪዎቹ በሰላም ትምህርታቸውን መቀጠላቸውንና በግቢው ያለው እንቅስቃሴም ሰላማዊ መሆኑን ገልጿል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን ለዘገባው እናመሰግናለን። አድማጮች፣ አሁን የመጨረሻው የመጽሔቱ ርዕስ ደግሞ ወደ ብሪታንያ ይሸጋግረናል። የብሪታንያዋ ጠቅላይ ሚኒስትር ቴሬዛ ሜይ አገራቸው ከአውሮፓ ህብረት የምትወጣበትን መንገድ አስመልክቶ ከህብረቱ መሪዎች ጋር ባካሄዱት ድርድር የደረሱት ስምምነት ትላንት የአገሪቱ ፓርላማ በሰጠው የድምፅ አሰጣጥ ስነ ስርዓት የገዛ ፓርቲያቸውን አባላት ድጋፍ ጨምሮ የሸንጎውን አብላጫ ድምፅ በማጣቱ ታሪካዊ ሊሰኝ የሚችል ሽንፈት ሊያጋልጣቸው ይችላል ተብሏል። ይሁን እንጂ ጠቅላይ ሚኒስትር ሜይ በያዙት ትግል የሚገፉ መሆናቸውን ነው ያመለከቱት። ይህ እንዲህ እንዳለም ፓርላማው ዛሬ በአስተዳደራቸው ላይ የትምምን ድምፅ ይሰጣል ተብሎ የሚጠበቅ መሆኑን የአሜሪካ ድምፅ ዘጋቢ ሄንሪ ሬጅዌል ከለንደን በላከው ዘገባ ጠቅሷል። በዝርዝሩ አዳነች ፍሳዬ።
ለንደን በሚገኘው የሀገሪቱ ምክር ቤት ህንጻ ውጭ ተቀናቃኝ ተቃዋሚዎች እስከ ትላንት ማታ ፍጥጫ ውስጥ ገብተው ነበር። በታችኛው ምክር ቤት ውስጥ የሀገሪቱ መንግስት ያቀረበውን ብሪታንያ ከአውሮፓ ህብረት ስለምትወጣበት መንገድ የሚገልጸው ስምምነት መሸነፉን አፈ ጉባኤ ጆን ባርኮ አስታወቁ።
The eyes to the right 202, the nose to the left 400.
በቀኝ በኩል ያለው የድጋፍ ድምጽ 202 በግራ ያለው የተቃውሞ ድምጽ ደግሞ 432 ነው።
መንግስት ያቀረበው ሐሳብ እንዲህ በብዙ ድምጽ ሲሸነፍ ከዚህ ቀደም ያልታየ ነገር ነው። በዘልማድ ይህን ያክል ብዛት ያለው የተቃውሞ ድምጽ ሲመዘገብ ጠቅላይ ሚኒስትር ከስልጣን መሰናበትን ይመርጣል ወይም ትመርጣለች። ቴሬዛ ሜይ ግን እገፋበታለሁ ብለዋል።
The government has heard what the house has said tonight. But I ask members on
መንግስት ዛሬ ማታ የታችኛው ምክር ቤት ድምጽን ሰምቷል። ይሁንና መላ የምክር ቤቱ አባላት ይህ ጉዳይ መፍትሄ እንዲያገኝ የሚፈልገውን የሀገሪቱን ህዝብ እንዲያዳምጡ እጠይቃለሁ።
ጠቅላይ ሚኒስትሩ ዛሬ የትምምን ድምጽ እንዲቀርብባቸው ይጠበቃል። ይሁንና በወግ አጥባቂ ምክር ቤት አባላትና በሰሜን አይሪሽ ዲሞክራሲያዊ የህብረት ፓርቲ ድጋፍ በስልጣናቸው ሊቆዩ ይችላሉ። ቴሬዛ ሜይ ብሪታንያ ከአውሮፓ ህብረት ስለምትወጣበት መንገድ መግባባት እንዲኖር እንደሚጥሩ ቃል ገብተዋል። ጠቅላይ ሚኒስትሯ ያላቸው ተስፋ የብሪታንያ ምክር ቤት አባላትን ለማርካት ሲባል የአውሮፓ ህብረት ተጨማሪ የእርቅ ግልግል እንዲያደርግ መጣር መሆኑን አነን መነን የተባሉ ለንደን የሚገኘው ኪንግስ ኮሌጅ የሚሰሩ ተንታኝ ገልጸዋል።
If only to give an excuse for those MPs on her side who are getting worried but have committed themselves
ሀፍረትን ለመሸፈን ያህል በለው ስጋቶች ነበሩኝ። ያሁኑ የአውሮፓ ህብረት ሰነድ ግን የነበሩኝን ስጋቶች በማቅለሉ አሁን ለጠቅላይ ሚኒስትሯ ድምጽ መስጠት እችላለሁ ለማለት እንዲያስችላቸው ማለት ነው። ምክንያቱም ብዙ አንደምታዎች ተደቅነውብናል። ስምምነቱ ሊያልፍ ይችላል፣ ካላለፈ ደግሞ ሌላ ህዝብ ውሳኔ ሊያስፈልግ ነው። ጠቅላላ ምርጫም ሊኖር ይችላል ወይም ስምምነት አይኖርም። ከነዚህ ሁሉ አንዱ ሊሆን ይችላል።
የአውሮፓ ህብረት በበኩሉ ስምምነቱን በአዲስ መልክ አጀምርም ብሏል። ለንደን ውስጥ ተቀናቃኝ ምክር ቤት አባላት ምን ማድረግ እንዳለባቸው በየበኩላቸው እያሰላሰሉ ናቸው። አንዳንድ የብሪታንያን ከህብረቱ መውጣት የሚፈልጉ የምክር ቤት አባላት ካለ ስምምነት ትውጣ ይላሉ። ሌሎች ደግሞ የተለሳለሰ ፍቺ እንዲኖር ወይም ደግሞ ሌላ ህዝብ ውሳኔ እንዲካሄድ ይሻሉ።
አድማጮች፣ እዚህ ግድም የእናንተን ድምጽ እናሰማለን። በ2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እንስማ።
ሰላም ጤና ይስጥልኝ። ቮይስ ኦፍ አሜሪካ ስሜ ዮሐንስ ጉሩሙ ይባላል። ቅዳሜ ቀን ያስተላለፋችሁትን የኦነግና የኦዴፓ ተወካዮች ያስተላለፋችሁ ውይይት አልምቼዋለሁ። እንደ ኦኤልኤፍ የሚባለው የኦሮሞ ሊበሬሽን ፍሮንት ወይም የኦሮሞ ነጻነት ግንባር የሚባለው ድርጅት ለብዙ ዓመታት የኦሮሞን ማህበረሰብ ወክሎ ወይም ደግሞ ወክላለሁ በማለት ብዙ ትግል ሲያደርግ ነበር። በዚህ ትግል ውስጥም ብዙ ድሎችን አስገኝቷል ኦሮሞ ውስጥ። በአሁን ደረጃ ግን ባለው ሁኔታ ግን የሚሄድበት አካሄድ ከ40 እና ከ30 አመቱ አካሄዱ ጋር የሚመጣጠንና አብሮ ከዘመኑ ጋር የሚመጥን ሆኖ አላገኘሁትም። ምክንያቱም አሁን እናንተ ይህን ሁሉ ነገር መሳሪያ ስለማንሳት፣ ሌላ ነገር ህጻናትን ስለማስታጠቅ፣ የመንግስት መዋቅሮችን ስለማፍረስና ስለመገንባት ይህን ሁሉ ጥያቄ ከምትጠይቁ የኦሮሞ ነጻነት ግንባር አላማውና ፕሮግራሙ ቅዱ ምንድነው ብላችሁ ብትጠይቁ መልሱን ትምታገኙት ይመስለኛል። አላማውና ፕሮግራሙ ልክ እንደ ዛሬ 40 እና 30 አመቱ የኦሮሞን ማህበረሰብ ከኢትዮጵያ መገንጠል ነው። ሌላ ነገር መሸፋፈኛ ሁሉ ሌላ የውሸት መንገድ ነው ማለት ነው። ስለዚህ እኛ ደግሞ እኔም እንዳንድ ኦሮሞ እኛ ዘመኑን እና ጊዜውን በሚመጥ ሁኔታ በዛሬ በግሎባላይዜሽን ዘመን ዓለም አንድ በሚሆንበት ዘመን ከሌሎች ወንድሞቻችንና እህቶቻችን ጋር እንዴት ነው የግለሰብ መብት ተከብሮ መኖር የምንችለው? መጪው ህይወታችን እንዴት ነው የሚሻሻለው የሚቀየረው? ረሃብ፣ ርዛት፣ ማይምነት እንዴት ነው ከኦሮሞ ህዝብ ላይ ከኢትዮጵያ ህዝብ ላይ የሚነሳው? ስለ በዛ ላይ ማህበረሰባቸው አስተባብረው ቢሰሩ ይሻላል እንጂ ከሌላው ማህበረሰብ ከሌላው ወንድሙና እህቱ ጋር ገንጥሎ በትኖ በሌላ አስተያየት መሄድ ከዘመኑ ፍልስፍናና ከዓለም አካሄድ ጋር አብሮ መሄድ አይመስለኝም። ኢትዮጵያ ለዘላለም ስኖር። አመሰግናለሁ።
አድማጮች፣ አሁን በቀጥታ ወደ ሁለተኛው አጋማሽ ነው የገባነው። ዲሞክራሲ በተግባር
የአማራና የትግራይ ክልል መሪዎች ያስተላለፉት የሰላም መልእክትና የገቡት ቃል ከፖለቲካ ቋንቋ ያለፈ እንደሚሆን የኢትዮጵያ የሃይማኖት ተቋማት ጉባኤ ተስፋውን ገለጠ። ከስራቸው በሂደት እናያለን ብለዋል የጉባኤው ዋና ጸሐፊ መጋቤ ዘሪሁን ደጉ። የሁለቱ ክልሎች መሪዎች ትናንት ባስተላለፉት መልእክት ግጭት ጀማሪ እንደማይሆኑ ሁለቱም ቃል ገብተዋል። እስክንድር ፍሬው ነው የዘገበው።
ጎረቤታሞቹ የአማራና የትግራይ ክልሎች የወሰንና የማንነት ጉዳዮችን የፖለቲካ አቋሞችን መነሻ ያደረጉ ልዩነቶች ሲያንጸባርቁ ቆይተዋል። በአደባባይ ከመታይ ግራና ቀኝ አቋም እስከ ቃላት መወራወር የዘለቁት ልዩነቶች ያሳሰቡት የኢትዮጵያ የሃይማኖት ተቋማት ጉባኤም ነው አንድ ግብ ይዞ ለመፍትሄ ሲንቀሳቀስ የቆየው። ጉባኤው ሊያሳካ ያሰበው ይህ ግብ ደግሞ በሁለቱ ክልሎች መካከል የተንጸባረቀ ያለው ልዩነት ወደ ግጭት እንደማያመራ ማረጋገጫ ማግኘት ነው። ከዚህ አንጻር ደግሞ ወደ ባህር ዳርና መቀሌ በመጓዝ የሁለቱ ክልሎች መሪዎች ለዚሁ ቃል እንዲገቡና የሰላም መልእክት እንዲያስተላልፉ ማግባባት ችሏል። ትናንት በሂልተን ሆቴል በተካሄደ ስነ ስርዓት ላይ የተገኙት የሁለቱ ክልሎች መሪዎች ይህንን የሰላም መልእክት አስተላልፈዋል። ቀዳሚ ተናጋሪ የነበሩት የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ናቸው።
የአማራ ህዝብ የተለያዩ አጀንዳዎች አሉ። እነዚህ አጀንዳዎች ሰላማዊ በሆነ መንገድ እንዲፈቱ ነው እንጂ ከወንድሙ ከትግራይ ህዝብ ጋር እንዲጣላ እንዲጋጭ ምንም አይነት ፍላጎት የለም ሆኖ እናረጋግጥላችሁ ፈልጋለሁ። እናንተም ስታዋዩ አይታችሁታል። የትግራይ ህዝብ የአማራ ህዝብ ከትግራይ ህዝብ ጋር ምንም አይነት ግጭት እንዲኖረው አይፈልግም። ያሉ ጥያቄዎች ሰላማዊና በውይይት የሚፈቱበት ሁኔታ እንዲኖር ነው የሚፈልገው። ከትግራይ ህዝብ ጋር የአማራ ህዝብ ግጭት ጀማሪ ሊሆን በፍጹም አይችልም። ግጭት ጀማሪ ሊሆን አይችልም ስላችሁ ለሚዲያ ፍጆታ ለእናንተ ለሽንገላ ለማድረግ ሳይሆን ከልብ በመነጨ ሁኔታ ሰላም ወዳድ ህዝብ ስለሆነ የሰላም ጠቀሜታ በእጅጉ የሚረዳ ስለሆነ ይህንን ሁኔታ በእርግጠኝነት ሰላማዊ በሆነ መንገድ ችግሮችን ለመፍታት ዝግጁ መሆኑን እኔም የዛ ህዝብ መሪ እንደመሆኔ መጠን ይሄ እንዲሳካ ነው የምሰራው። ከወንድሞቻችን ከትግራይ አመራሮች ከትግራይ ህዝብ ጋር ያሉትን ጉዳዮች በጠረጴዛ ዙሪያ በውይይት በመከባበር መፍታት እንችላለን። ያሉትን ጉዳዮች በሙሉ በራስ መተማመን መንፈስ በሐሳብ ችግሮቻችንን ፈተን አገራችንን የሚጠቅም ስራ መስራት እንችላለን የሚል እምነት ነው ያለኝ። ደግሜ ደጋግሜ የምገልጽላችሁ ለሰላም ከእናንተ ብቻ አይደለም እዚህ ብቻ አይደለም እዛም ሰህድ ያው ነው። ይሄንኑ ለህዝብ ያስተምራለሁ። አንድ ቃል ነው ማለት ነው። ቃሌን ፊርማዬ ነው። ለሰላም እሰራለሁ።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልም ሰላም ጊዜ የማይሰጠው ጉዳይ እንደሆነ አብራርተዋል።
ዘመዶች ናቸው ታሪክ አላቸው ብቻ አይደለም ምንም ማስተሳሰብ እየተከላከለ ችግር ላይ ይፈጠራል። ግጭት ላይ ይፈጠራል እንዳይተኮስ ተውንም ይያለ እናባለ። ስለዚህ የህዝቦች የሚባል ነገር ሊሆን አይችልም። የፖለቲከኞች ነው ችግሩ። የጥቂት ፖለቲከኞች ነው እሱ። የጥቂት ፖለቲከኞች ነው ሌላ ዓላማ ያላቸውም ይኖራሉ። ስለዚህ ወደ ተወሰኑ ነው እንትን ማድረግ ያለብን። የተወሰነ ችግር ነው እንዲህ ህዝቡ እዚህ ውስጥ የለም። እየተበደለ ነው ያለው እሱ። የጠየቅ ነው ያደርግ እናንተ በቀጣን ለጠየቃቸው ህዝቡ ሰላም ነው የሚፈልግ ወደ ሌላ ነገር አታስገቡን ነው ወደ ግጭት አታስገቡን ነው። ህዝብ ለዚህ የሚባል ምንም አይነት ሊኖር አይችልም። በምንም አይነት በእኛ በኩልም እንዳልኳቸው አስተሳሰብ የለንም እንጂ ለመጋጨት እኛ እንደ አመራሮችን መጋጨት አንፈልግም። ህዝቡም አይፈልግም። ለዚህ ከትግራይ የሚተኮስ ነገር ሊኖር አይችልም። ከትግራይ የሚተኮስ ነገር ምንም ይኖር ግፊቶች እንዳሉ ግን ባለ መንገድ ይችላል። ግፊቶች ያለ ሁሉም እየተሸከም ያለ መሸከም አለት። ሁሉም ኃላፊነት ከወሰደ የትግራይ በኩል በሚዲያም ሊሆን ይችላል በተለያየ መልኩ የሚነዛው ሆን ተብሎ ነው። ሆን ተብሎ ነው። እዚ አይነት መሳሰብ የለንም። ታሪካችን ማበላሸትም አንፈልግም። በጥንቃቄ ነው ይሄን ያለ ነው። እዚህ ከተማ ናልኩት ያው ይሄ የሁለት ሀገር ወይ ምናምን እንትን አይደለም። ይሄው ፖለቲካችን በፖለቲካ መድረኩ ነው ያለ። ከሰላም አንጻር ግን አንጻራጥሩ ነው በእኛ ሁኔታ መስዋዕት የከፈል መጣላል። አሁን መስዋዕትን ከፍለን ሰላማችንን ማስቀጠል እንፈልጋለን። ተገቢ ጥረት እናደርጋለን። ድርጅቱም መንግስትም ህዝብም እየተናበበ ነው እየሰራ ያለው። አንድ ነገር ስትፈጠር ቶሎ ብለን እያስተካከል በተለያየ መልኩ አሁን ያስተካከሉትም ወደፊት እናንተም ሌሎችም መክሩን ገስጹን እየተቀበልን እየሰማን ተገቢ ክብደት ሰጥተን እያስተካከልን እንደምንሄድ መግለጽ እፈልጋለሁ።
ልዩነቶቻቸውን ለማመልከት ጠቅለል ያሉ አገላለጾችን ብቻ የተጠቀሙት የሁለቱ ክልሎች መሪዎች ወደ ዝርዝር ጉዳዮች አልገቡም። በዘለቄታዊ መፍትሄዎች ላይም አልተነጋገሩም። ግጭት ጀማሪ እንደማይሆኑ ግን ተናግረዋል። ከሀገር ሽማግሌዎች ጋር በመሆን ይህንን መድረክ ያመቻቸው የኢትዮጵያ የሃይማኖት ተቋማት ጉባኤም መልእክቱ በራሱ ትልቅ ስኬት መሆኑን አምኗል። የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደጉ ለአሜሪካ ድምጽ ያብራሩት ይህንኑ ነው።
በዋናኛነት አሳካ ምንለው ሁለቱን እዚህ ማገናኘት አይደለም። እነሱ በየቀኑ በኢህአዴግም በራሳቸውም መስመር በፖለቲካ መስመራቸው ይገናኛሉ። እነሱ መገናኘት ሳይሆን የተገናኙበት ዓላማ ነው። ዓላማው ምንድነው? ለአማራ ህዝብ፣ ለትግራይ ህዝብ የሰላም መልእክት ማስተላለፍ አለባቸው። ምክንያቱም እኛ ህዝቡ ጋር ሄደን ባደረግነው ውይይት ህዝቡ ምንድነው ያለን? ኢትዮጵያ ውስጥ ላለው ችግር ደቡብ ስንሄድ፣ ኦሮሚያ ስንሄድ፣ ትግራይ አማራ ስንሄድ የተነገረን ነገር ምንድነው? እኛ ህዝብ ለህዝብ ችግር የለብንም። ስለዚህ ይሄ ነው እንጂ በመንግስት በኩል ያለው ነገር፣ በፖለቲከኞቹ በኩል ያለው ነገር ከተፈታ እኛ ችግር የለብንም ነው ያሉት። ስለዚህ እነሱ ከዚህ አንጻር ለሰላም መቆም እንዳለባቸውና ለሚሰሩት ስራ የህዝቡን ሰላምና አንድነት የፖለቲካ ልዩነታቸውን የህዝቡን ሰላምና አንድነት በማያናጋ መልኩ እንዲሰሩ ነበር የፈለግነው። ለዛ ቃል ገብተውልናል። በተለይም ደግሞ ከሚዲያ አጠቃቀም ጋራ አይተ ከሆነ በአንድ ክልል የተሰጠው መግለጫ በሌላኛው ክልል ደግሞ ተቃራኒ ሲወጣ ታይዋል። ሁለት ሀገር እስኪመስል ድረስ ማለት ነው። ስለዚህ ይሄን እንደዚህ አይነቱ ነገር እንደሚቆም ተስፋ እናደርጋለን። ከዚህ አንፃር ተሳክቶልናል። ህዝቡ ያለውን አንድ ሁለት ብለን ከህዝብ ጋር በተደረጉ ውይይቶች ከነሱ ጋር አቅርበን ፊት ለፊት ተወያይ ተናል። ስለዚህ ከህዝቡ ጋር ያደረግነው ውይይት እነሱንም በተናጠል አነጋግረን ነበር። ተመሳሳይ ነገር ነው ዛሬ ያሉት። ስለዚህ እነሱ ለመናገር ከፖለቲካ ቋንቋ ያለፈ ከውስጣቸው እንደሆነ ተስፋ እናደርጋለን። ደግሞ ከፍሬያቸው ደግሞ በሂደት እናያለን።
የሁለቱ ክልሎች ብሎም የአዴፓና የህዋት ልዩነቶች፣ ያለመግባባት ምንጮች፣ የፖለቲካ አቅጣጫዎች የዚህ የሃይማኖት ተቋማት ጉባኤ ጥረት አጀንዳዎች አልነበሩም። መጋቢ ዘሪሁን እንዳረጋገጡትም የነሱ ጥረት ግጭት ማስቀረት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባዎቹ እናመሰግናለን። ሁለት ዘገባዎች ነው ያደረሰን። አድማጮች፣ ተከታዩም ሌላ የትንታኔ ርዕስ ነው። በቤንሻንጉል ጉሙዝ ካማሺ ከተማ የሚኖሩ የኦሮሞ ተወላጆች የትራንስፖርት እጥረትና የኑሮ ውድነት እንደገጠማቸው ተናገሩ ሲል ይንደረድራል። በአካባቢው የሚገኘው የማዝዣ ማዕከል በበኩሉ የጸጥታ ሁኔታው እየተሻሻለ በመምጣቱ ችግሮቹ ከዘላቂ ሰላም መስፈን ጋር የሚፈቱ ይሆናሉ ነው ያለው። በአካባቢው የሚኖሩ የሁለቱም ብሔር ተወላጆች እርቅ እንዲፈጥሩ እየተሰራ መሆኑን የአካባቢው የማዝዣ ማዕከል አዛዡ ተናግረዋል ሲል ናኮር መልካ ከነቀምቴ ተከታዩን አድርሶናል።
በቤኒሻንጉል ጉሙዝ ክልል ካማሺ ከተማ የሚኖሩ የኦሮሞ ብሔር ተወላጆች የሆኑ ለተሻለ ምርመራና ሕክምና ወደ ተሻለ ሕክምና ተቋም ወረቀት የተጻፈላቸው ነፍሰ ጡር እናቶች በትራንስፖርት እጥረት ምክንያት መሄድና አገልግሎት ማግኘት ባለመቻላቸው ተስፋ መቁረጥ ውስጥ እየገቡ መሆናቸውን ተናግረዋል። ወይዘሮ ቢጅጌ የስምንት ወር ነፍሰ ጡር መሆናቸውን ይናገራሉ። የቅድመ ወሊድ አገልግሎት ያገኙ የነበሩት በካማሺ ከተማ ጤና ጣቢያ መሆኑን ገልጸዋል። ወደ ነጆ አጠቃላይ ሆስፒታል ሄደው የተሻለ ምርመራ እንዲያደርጉ የከተማው ጤና ጣቢያ ሐኪም ወረቀት ቢጽፍላቸውም መሄድ አለመቻላቸውንና ለተመሳሳይ ችግር የተጋለጡ ሌሎችም ነፍሰ ጡር እናቶች መኖራቸውን ተናግረዋል። ችግሩን እንዲቀረፍ ማንኛውንም የትራንስፖርት አማራጭ በማመቻቸት ለምርመራና ለሕክምና መሄድ እንዲችሉ ቢጠይቁም ሰሚ አለማግኘታቸውን ለአሜሪካ ድምጽ ተናግረዋል።
ደም ግፊት ስላለባት ወደ ተሻለ ምርመራ ትሄድ ብለው ነው የጻፉልኝ። እኛ በቂ መሳሪያ የለንም። የህፃኑን አቀማመጥ የሚያይ ባለሙያ የለም። ምንም ልናደርግላችሁ አንችልም፣ ሂዱ ብለው ወረቀት ጻፉልን። ትራንስፖርት ባለመኖሩም የሚተባበረንም አካል ስላላገኘን ለመቅረት ተገደናል። ሌላ ምን ማድረግ እንችላለን?
ወይዘሮ ቢጂጌ በቤኒሻንጉልና ኦሮሞ ተወላጆች መካከል ከወራት በፊት ተፈጥሮ በነበረው ግጭት ከገጠር ቀበሌ ሸሽተው በካማሺ ከተማ በወላጆቻቸው ቤት ከአራት ዓመት ህፃን ልጃቸው ጋር ተጠልለው እንደሚገኙ ተናግረዋል። በወቅቱ በነበረው የጸጥታ ስጋት ባለቤታቸው ሸሽቶ በዛው እንዳልተመለሰም ገልጸዋል። በማህፀናቸው ያለው ህፃን እጣ ፈንታ ብቻ ሳይሆን የተከሰተው የኑሮ ውድነትም እንደሚያሳስባቸው ገልጸዋል። 1 ኪሎ ቡና በ300 ብር፣ ጨው በ120 ብርና 1 ኪሎ ጤፍ እስከ 45 ብር እየገዙ መሆናቸውን ተናግረዋል። ሌላው ስሙ ጅራታ ነገሰ እንደሚባል የነገረኝ ግለሰብ በትራንስፖርት እጥረት ምክንያት በተከሰተው የኑሮ ውድነት ሰዎች እየተጎዱ መሆኑን ለአሜሪካ ድምጽ ሬዲዮ ተናግሯል። መንግስት ሰራተኛ መሆኑን ተናግሮ ከባለፉት 5 ወራት መካከል የ3 ወራት ደሞዝን አለማግኘቱንም ገልጿል። ይህ ደግሞ ከቁሳቁሶችና መሰረታዊ ፍጆታዎች ዋጋ መናር ጋር ተዳምሮ የኑሮ ውድነቱን የከፋ እንዳደረገበት ተናግሯል። ምንም አይነት ገቢ የሌላቸው ሰዎች ደግሞ ለከፋ ችግርና ራብ እየተጋለጡ መሆናቸውንም ገልጿል።
አሁን ለኛ ከተማ ከሰጥ ይነማት የሱሚ ምንኛ መጥቆ አበደራ ለማመን ከኝሚ ለማጅሩዋ
አሁን የጸጥታ ሁኔታ በተወሰነ መልኩ ተሻሽሏል። ሰው አይሞትም አይጎዳምም። አሁን ሰው እየተጎዳ ያለው ከአዝቤዛ እጥረትና ዋጋ መናር ጋር ነው። 1 ኪሎ ጤፍ 45 ብር፣ ሳሙና 40 ብር ነው። ቡና 300 ብር ይሸጣል። ሰው አሁን በረሃብ እየተጎዳ ነው። ለጊዜው ያለው አንድ ሱቅ ነው። መከራከር የለም፣ በተባልከው ዋጋ መግዛት ነው። ነገር ግን አቅም የሌለው ብዙ ሰው አለ።
ከኑሮ ውድነቱ በተጨማሪም በአካባቢው ያስቸኳይ ጊዜ አዋጅ ቢታወጅም ወንጀል ፈጽሟል ተብለው ከሚጠረጠሩ ግለሰቦች መካከል ቁጥጥር ስር ያልዋሉ በመኖራቸው ለነገም ስጋት ተጋርጦብናል ይላል። ከዚህም የተነሳ ብዙ ሰዎች የትራንስፖርት አገልግሎት ባለመኖሩ ረጅም የእግር ጉዞ በማድረግ በጫካ ውስጥ አቆራርጠው ወደ ነጆ፣ ቢላና ሌሎችም የምዕራብ ወለጋ ከተሞች ለመሸሽ መገደዳቸውን ተናግሯል። ትናንትና ማታ እሱና 210 የሚደርሱ ሌሎች ግለሰቦች ወደ ኦሮሚያ ክልል መሻገራቸውንም ተናግሯል።
ህጻናትና አቅመ ደካሞች ብቻ ናቸው መንቀሳቀስ ያልቻሉት። ኑሮ መሮናል። እኔና ሌሎችም ሰዎች በጫካ ውስጥ አድርገን ወደ ነጆ ወይም ቢላ የስምንት ሰዓት የእግር ጉዞ አድርገን ልንወጣ ነው።
መንገድ የሚመሯቸው የአካባቢው አራት ተወላጆች ሲሆኑ ከእያንዳንዳቸው ከ200 ብር እስከ 500 ብር እንደተቀበሉ ተናግሯል። በአካባቢው ማዘዣ ማዕከል የተመደቡ መከላከያ ሰራዊት አባላት እንዳይመለሷቸው ጥንቃቄ ተደርጎ የስምንት ሰዓት የእግር ጉዞ ካደረጉ በኋላ ወጂ ድርመጄ ተፈናቃዮች መጠለያ መድረሳቸውን አጫውቶኛል።
እያንዳንዳችንን 300 ብር አስከፍለው በጫካ ውስጥ አቆራርጦ ወደ ዋናው መንገድ አውጥተውን ተመለሱ። የስምንት ሰዓት የእግር ጉዞ ካደረግን በኋላ ነው ወደ መንገድ የወጣ ነው።
የካማሺ ዞን አስተዳዳሪ አቶ ገልቢ ጎላሳስ ስለ ጉዳዩ ማብራሪያ እንዲሰጡኝ በስልክ ጠይቄያቸው ለዛሬ ጠዋት ከቀጠሩኝ በኋላ ስልካቸው ከአገልግሎት መስጫ ውጪ የሚል መልእክት ብቻ ነው የሚመልሰው። በሌላ በኩል ግን በአካባቢው ተከስቶ የነበረው አለመረጋጋት የአስቸኳይ ጊዜ አዋጁ ባለፈው 3 ሳምንት ከታወጀ በኋላ አንጻራዊ መረጋጋት እየታየ ነው ሲሉ የምዕራብ ቀጠና ማዘዣ ማዕከል አዛዥ ኮሚሽነር ሰይፈዲን ሃሩን ገልጸውልኛል።
አሁን ምንም አይነት የጸጥታ ስጋት የለም። ኮንፈረንስ ተካሂዶ እርቅ ተካሂዶ የገዳ አባቶች፣ ማግሌዎች እንዲሁም ወጣቶች በተሰበሰቡበት ቦታ በባህላዊ መንገድ እርቅ መካሄድ አለበት ብለን ተግባብተናል።
የአካባቢው ኦሮሞ ተወላጆች ከጉሙዝ ብሔረሰብ ጋር ለዘመናት አብረው የኖሩ በመሆኑ ተፈጥሮ የነበረውን ግጭት በእርቅ የሚፈቱበት ሁኔታ ላይ ከሀገር ሽማግሌዎች ጋር እየሰራን ነው ብለዋል። ይህም በዚሁ ጥር ወር ውስጥ ተግባራዊ እንዲሆን እየጣሩ መሆናቸውን ተናግረዋል። የትራንስፖርት አገልግሎት እጥረትና የኑሮ ውድነቱም የመጣው ግጭቱን ተከትሎ በመሆኑ የአካባቢው አመራር ከህብረተሰቡ ጋር በመወያየት ችግሩን ለመቅረፍ እየተሰራ ነው ብለዋል። አሁንም ግጭት ሊነሳ ይችላል ብለው በማሰብና የኑሮ ውድነቱን ሸሽተው ብዙ ሰዎች ወደ ኦሮሚያ ክልል የእግር ጉዞ እያደረጉ እየገቡ መሆኑንም መንግስት የሚያውቅ መሆኑን ተናግረዋል።
አዎ፣ ይህ ነገር አለ። ሆኖም ለሁሉም ነገር ትዕግስት አስፈላጊ ነው። ወጣቱም ይሁን ማንም ታግሶ የተሻለውን ጊዜ መጠበቅ አለበት።
የወንጀል ተጠርጣሪዎችን የማጋለጡ ስራ ተጠናክሮ ቀጥሏል ያሉት ኮሚሽነሩ እስካሁን መሳሪያ እንደያዘ በቁጥጥር ስር የዋለን ጨምሮ ከ20 በላይ ተጠርጣሪዎች በካማሺ ከተማ ተይዘው ምርመራ እየተደረገባቸው መሆኑን ገልጸዋል። ቀደም ሲል ያነጋገርኳቸው የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ አቶ በዙ አግቤካ በካማሺ የሚገኙ የኦሮሞ ተወላጆች ከአካባቢው ህብረተሰብ ጋር ተዋደው ለዘመናት አብረው የኖሩ በመሆናቸው በተቻለ መጠን ግጭቶች በእርቅ እንዲፈቱና አካባቢው ተረጋግቶ ወደ ቀድሞ ሰላሙ እንዲመለስ ሁለቱም ክልሎች አብረው እንደሚሰሩ ገልጸው ነበር። ለአሜሪካ ድምጽ ሬዲዮ ናኮር መልካ ከነቀምቴ።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ50 ያመለክታል። የመጨረሻውን ቅንብር እናሰማችሁ።
ባለፈው ጥር ወር አንድ የአራተኛ ዓመት የህግ ተማሪ አሶሳ ዩኒቨርሲቲ ውስጥ በተፈጠረ ግጭት ህይወቱ ማለፉ ይታወሳል። ተማሪ አብዱ ሰይድ በደቡብ ወሎ ቃሉ ወረዳ ይኖር የነበረ ወጣት በግጭቱ ህይወታቸውን ካጡት 3 ተማሪዎች አንዱ አደጋው ከደረሰበት ጊዜ ጀምሮ ይማረበት የነበረ ዩኒቨርሲቲ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማትና እንዲሁም የህብረተሰብ ክፍሎች የሟቾቹን ተማሪ ቤተሰቦች የመደገፍና የማጽናናት ስራዎች ሲሰሩ ቆይተዋል። አዲስ ዘጋቢያችንን አለን። መስፍን አራጌ ይባላል። ከደሴ ተጨማሪ ልኮልናል።
ሰማይ ከበረ ማቡ አብዱና ነኛ ወሰንቶኛ ሳድጄ
አገሩን ያገለግላል ተምሮ ብለን ደከምን። ወደረጃው ታደርሱ ሁሉ ቀራ
ህይወት ሸክሟላ ከበደችባቸው ወይዘሮ ጥሩዬ ሰይድና ለድሜ ባለጸጋው የተዳራ አጋራቸው አቶ ሰይድን ሬስ ሀዘን ከመርግብ ይከብደባቸው አይደንቅም። ሰቀቀን ከመጫኛ ቢረዝምባቸው አይገርምም። ለወግ ለማዕረግ ያሰቡት ልጃቸው እንደወጣ ቀርቷልና ዘንድሮ ከአሶሳ ዩኒቨርሲቲ ልጃቸውን የመመረቅ ዜና ሲጠባበቁ የነበሩት አዛውንት አባትና እናት ምስራች ሳይሆን መርዶ አረዷቸዋል። አብዱ ሰይድ አቶ ሰይድና ወይዘሮ ጥሩዬ 30 አመታትን በተሻገረ የትዳር ህይወታቸው ካፈሯቸው 4 ልጆች 3ኛው ነው። የመጀመሪያ ልጃቸው የመከላከያ ሰራዊት አባል ሆኖ ከጉያቸው ከራቀ አመታት ተቆጥረዋል። ሁለቱ ልጆቻቸውም የለት ጉርስ ፍለጋ ለለት ስራ አድረዋል። ደህነት ላጎሳቆለው ለዚህ ቤተሰብ ብቸኛው ተስፋ አብዱ ነበር። እናት ቅጠል ለቅመው ጥጥፈት ለው ባጠራቀሟት ሽርፍራፊ ሳንቲም አይዞ ይሉታል። በትምርቱ እንዲበረታ እሱም የትምርት ጊዜውን አጠናቆ ለረፍት ሲመጣ የሚቆጥሩ ጉልበት የለውም።
አብዱና ነይ ሰማይ ቀበረም ለረፍት ይመጣ ሀቀርቶ ጨሰው እው ዘማዱ አክስሎ ነው ክሰል ግማሹ ለባለንጨቱ ግማሹ ለነፍሱ ግማሹ ለኔ እሱ ነበር ጧሪ።
ወንድሞቹ እናትቱ ተለሉ እሱ አውኑ ወዲያ ወዲህ ትሄዱ ጣጋብሮም ያበላይ ገለያና አጥሙ ምንም አረጋግለም ምንም ሁላችንም ሀጅነን ሁላችንም እንሞታለን ንቀር ይለ
አማሉ ጥሩ ስራው ጥሩ በሰው መነቃቀፍ አይወድ እንደው ሁሉንም ይወደጀው ልጅ ነው አላህም በሚያቀነው ማጋ።
በተለይ ደግሞ ቤተሰቦቹን በተሻለ ኑሮ እንዲኖሩ ረም ሲመጣ ከሰላክስሉ ያረም ስራ የርሻ ስራ ሰርቶ የሚያገኛትን ገቢ ለቤተሰቦቹ መተዳደሪያ እንዲሆናቸው ብሎ ብር ሰጥቶ ሊሄድ ልጅ
ታላቋን ሶማሊያ አሁን እናድርግ በሚል በመሐመድ ዚያድ ባሬ ታዘዘው የሶማሊያ ሰራዊት በ1970ዎቹ መጀመሪያ ኢትዮጵያን በወረረበት ወቅት ወታደራዊ አገልግሎት ከሰጡት ያበሻ ጀግኖች አንዱ ነበሩ። አቶ ሰይድ ከዋርዴር እስከ ካራማራ ከጎዴ እስከ ቀብሪ ዳህር ወራሪውን ያርበደበደው ጉልበት ዛሬ የለም። ከ8 አመታት ወዲህ ደግሞ ያይን ብርሃናቸውን አጥተው በጥገኝነት ከሚኖሩበት ደሳሳ ጎጆ አይወጡም። እዚህ ቤተሰብ ተስፋ እዚች ዳገር ተረካቢ ለጋ ወጣት ይወት ግን በአንድ ድንገተኛ ቅጽበት ከጉዟ ተገታች። በቅርቡ በአሶሳ ዩኒቨርሲቲ በተከሰተው ግጭት አብዱን ጨምሮ 3 ወጣቶች ለሞት ተዳረጉ።
እኔማ አንዴ አመቀረኝና ተውለት አመቀረኝ አይዘሽ አልፈልና አልቲል አፉ በተናገረ ያለ ሀገራም ለሰዎቹም በጅቶ ለኔም በጅቶ እዛ ጦር ሰው አተንቀዲያ ጓደኞችን ቢያይ ባንዲጁ 2 ጀሪካን ጠለጠላል። አገሬ አላጣሳለልኝ እንድታሰራው
አባ ማረጓለኛ ለዛ እንኳን ልጅ ልጅ አገሬ ሸዋ ከሌ አራራም ሁሉም አገር ደቡብም ሰሜንም ምስራቅም አልቀረ ተውጭ የሄዱት ልጆቹ በቴሌቪዥን እያዩ እያለቀሱ ነው። እንኳን ኢትዮጵያ ላይ ያሉት ውጭም የሄዱት አዘኑ ደርሷቸዋል። ራሮቱንም እየተሰማኝ ነው።
አንድ ያልሞተበት አስር ልጅ ስለሞተበት አጭሩንም ነገራቸው።
በሐዘን ለተሰበረው ልባቸው መጠገኛ በእንባለ ዛለ ሁለንተናቸው ማጽናኛ የደሴና የኮምቦልቻ ከተማ ነዋሪዎች የድጋፍ ማሰባሰብ እንቅስቃሴ ከጀመሩ ሰነባብተዋል። እኛ ያለን ያዘውንቶቹ ተስፋ አይጨልምም የሚሉ ልበብርቶች ከልብ የሚዘልቅ ቁም ነገር እየሰሩ ነው። የድጋፍ አሰባሳቢ ኮሚቴው ምክትል ሰብሳቢ አቶ ኢሳያስ ገላው
ትምርቱ እጅግ በጣም ጎበዝ የሆነ በየቀኑ ከ10 ኪሎ ሜትር በላይ እየተጓዘ ሲማር የነበረ ልጅ ነው። ይሄ ልጅ እንግዲህ ለቤተሰቦቹ አይን ነው ማለት ነው። ይሄ ልጅ ያጡ ቤተሰቦቹ እጅግ ተስፋ በቆረጠ ስሜት እጅግ ባዘነ ስሜት ውስጥ ነበሩና ይሄ ነገር በዚህ መቀጠል የለበትም። አካባቢያችን እንደሚታወቀው በመረዳዳት በመተሳሰብ እስላም ክርስቲያን ሳይል ሃይማኖት ሳይለይ ዘር ሳይለይ ጾታ ሳይለይ እጅግ የረቀቀ ከዚህ ቀደም የነበረ የመረዳዳት ስሜት ስለነበር እሱ መሰረት አድርገን የቤተሰቦቹን ለመርዳት ነው ኮሚቴውን ያቋቋመው። የኮሚቴው እንቅስቃሴ እንግዲህ ሲታይ እስካሁን ድረስ ይህን ኮሚቴ ለመርዳት በመጀመሪያ የደሴ ከተማ አስተዳደር ያሉ ባለስልጣናቶች ወይም ደግሞ የሚመለከታቸው አካላቶች እጅግ ትብብር አድርገውልናል። ፍቃድ ከመስጠት ጀምሮ ህጋዊ ሰውነት እንዲኖረን አድርገውናል። ከዛ በዘለለ ግን ሁሉም ኢትዮጵያዊ ዘርም ሳይለይ ሃይማኖትም ሳይለይ በመላው ዓለም ያሉ ኢትዮጵያውያን ድጋፍ አድርገውልናል። በደሴው ኮሚቴ ስር እስካሁን ወደ 117 ሺህ ብር ሰብስበናል። ለዚሁም ጥምር ኮሚቴ ነውና የኮምቦልቻው ኮሚቴ አለ። በኮምቦልቻው ደግሞ 100 ሺህ ብርና ከፍተኛ የሆነ የማቴሪያል ድጋፍ ተደርጎልናል።
ኮሚቴው ጅግ በከፋ ደህነት ውስጥ የሚኖሩት የአብዱ ወላጆች በቀሪ እድሜያቸው የኔ የሚሉት ጥሪት እንዲኖራቸው ይፈልጋል። ሀዘናቸውን ባያስቀር መቀነስ እንደሚቻል ያምናል።
እንግዲህ በዋናነት ያሰብነው ምንድን ነው? የአብዱ ሰይድ ቤተሰቦች የመኖሪያ ቤት የላቸውም። ተጠግተው ዘመድ ጋር ያሉት የእርሻ መሬትም የላቸውም። የሰው እጅ ጠብቀው የሚኖሩ ሰዎች ናቸው እና እነዚህ ሰዎች የራሳቸው ነገር እንዲኖራቸው ያስፈልጋል። ስተርጅና ወራታቸው መጦሪያ የሚሆናቸው ነገር ያስፈልጋቸዋል እና ለነሱም ይሁን ቤት መኖሪያ ቤት ለመስራት እንቅስቃሴ ጀምረናል። በተለይ የቃሉ ወረዳ አስተዳደር የመኖሪያ ቤት መስሪያ ቦታ በመስጠት ይህ ፈቃደኛ ነው። በብዙ መልኩ በገንዘብም ጭምርኛ ለመደገፍ ፈቃደኛ ሆኖ ተገኝቷል። በቅርቡም እንግዲህ ርክክብ እናደርጋለን የካርታ ርክክብ።
እንባ ያፈዘዘውን አይናቸውን እየጠራረጉ በንስፍስፍ የወላጅ አንጀታቸው ጎንበስ ቀና እያሉ ሀዘናቸውን ለተጋሯቸው ሁሉ አዛውንቶቹ አቶ ሰይድና ወይዘሮ ጥሩዬ ምስጋና ያቀርባሉ። ለካስ ልጄን ባጣ የኢትዮጵያ ሕዝብ የመንፈስ ልጆቼ ናቸው ይላሉ።
አይ እኔን አግኝቻለሁ፣ እናንተን አግኝቻለሁ፣ እናንተን አግኝቻለሁ። አቦታው ጎኔ ሀዘን የከፈልላል የመጣችሁ ጊዜ በእናንተ አላህ ያቆያችሁ፣ የሀገር ራስ አላህ ያርጋችሁ።
የሀገር አምላክ፣ የመውለድ አምላክ፣ የዜግነት አምላክ እሱ ውለታችሁን አላህ ታላህ አግኙት እንጂ።
የገደለው ባለሽ የሞተው ወንድምሽ ይላሉ የአካባቢው ነዋሪዎች ሲተረቱ። ልዩነትን በውይይት መፍታት እየተቻለ በወንድምና ወንድም መካከል የሚፈጠር ደም አፋሳሽ ግጭት የሚጎዳው ቤተሰብን ብቻ አይደለም።
በኛ ዘመን ኢትዮጵያ እንደዚህ ያለ ችግር ላይ መድረሷ በእውነት በጣም የሚያሳዝን ነገር ነው። ተማሪ አብዱም ሆነ ሌሎቹ የእሱ መሰል ጓደኞቹ በዚህ መሰል ህይወታቸው ያለፈ ተማሪዎች ነገ ተምረው ሀገር የሚጠቅሙ ሀገርን ኢኮኖሚ በተለየ መልኩ የሚደጉሙ ኢትዮጵያን በተለየ መልኩ የተሻለች ሀገር የሚያደርጉ ልጆች የተሻለ ጭንቅላት ያላቸው ልጆች ሊሆኑ ይችላሉ። አንድ ያልፈዋል። እነሱ ካለፉ በኋላ ግን በቡድነኝነት በዘር በልዩ ልዩ ነገሮች ተከፋፍለው የራስን ብቻ ሀሳብ ሰማ ብሎ ሀገር ወዳልተፈለገ ግርግር እንድትገባ ማድረግ ተገቢ አይደለም። እኛ የተማሪ አብዱ ቤተሰቦችን መርዳት ስንፈልግ ሰብአዊነታቸው ሰው በመሆናቸው ምክንያት መጎዳ ስለሌለባቸው ጭምር ነው። ስለዚህ ሁሉም የኢትዮጵያ ሕዝብ ከዚህ መማር ያለበት የያዝነው መንገድ ትክክል አይደለም። ሀገር አንድ ወደምትሆንበት ወንድም እህቴ ወደምንባባል ወደ ቀደመ ሴታችን ልንመለስ ይገባል።
ይቺ በጽኑ የእምነት መሰረት ላይ የታነጸች በማይናወጥ የታሪክ ብር የደመቀች ሀገር አንድነቷ ጸንቶ እንዲኖር ለይቅርታ የተዘጋጀ ቅልቦና ያስፈልጋታል። የአከባቢው ሽማግሌ
እናመሰግናለን መስፍን አራጌ ከደሴ አዲሱ ዘጋቢያችን በመጀመሪያው የአሜሪካ ድምጽ ራዲዮ ዘገባው ነበር እንኳን እና መጣህ ብለናል ትላንትና ፀሐይ ዳምጠውም የመጀመሪያው ነበር ነገ ሌሎችንም እናስተዋውቃለን አድማጮች በዚህ ያበቃን መልካም ምሽት ትግኛ ይቀጥላል Thank you.